ወደ ዩናይትድ ስቴትስዋ ዴንቨር ኮሎራዶ ደወልኩኝ። እዚያ የቀድሞው ጠቅላይ ሚኒስትር ታምራት ላይኔ ይኖራሉ።
አቶ ታምራት ላይኔ ለጊዜው እጅግ በጣም አድርጌ አመሰግናለሁኝ በአሜሪካ ድምጽ አድማጮች ስም። እንግዲህ ኢህአደግ ፈጣሪውም መሪውም የነበሩት ድርጅት አዲሱን ሊቀመንበሩን መርጧል ሰሞኑን። እኚህ አዲስ ሊቀመንበር ቃለ መሐላ ፈጽመው ጠቅላይ ሚኒስትር ይሆናሉ። አዲስ እና ወጣት ጠቅላይ ሚኒስትር መቼም አቶ ታምራት ስለ አንድ ኢትዮጵያዊ ህይወት፣ ስለ አንድ ኢትዮጵያዊ ጉዞ እንደ ዜጋም እንደማንም ከርሶ በላይ መናገር የሚችል ካለ ጥቂት ነው። ከብዙ አቅጣጫዎች ከብዙ ዘርፎች ለማለት ፈልጌ ነው። በኢትዮጵያዊነቱ ሳይሆን እንደ ዜጋ፣ እንደ መብቶች ተቆርቋሪ፣ እንደ ወጣት ታጋይ፣ እንደ ተዋጊ፣ እንደ ጠቅላይ ሚኒስትር፣ እንደ እስረኛ፣ እንደገናም እንደ ተራ ዜጋ ደግሞም እንደ ስደተኛ ሆነው ህይወቶን እያሳለፉ ያሉ ሰው ነዎት አቶ ታምራት። ለመሆኑ ለኢትዮጵያ ጠቅላይ ሚኒስትር ማለት ምን ማለት ነው? እንዴት ነው እርሶ የሚያሳዩን ይሄንን የኢትዮጵያን ጠቅላይ ሚኒስትር ገጽታ?
እንግዲህ ይሄ ጥያቄ ሰፋ ያለ ጥያቄ ነው በሁለት መልኩ። አንደኛ ራሱ ሰፊ ነው፣ ሰፋ ያለ ጊዜ ይጠይቃል። ግን ከዛም በበለጠ አሁን ዶክተር አብይ የኢህአዴግ ሊቀመንበር ከሆኑ በኋላ እርግጥ ጠቅላይ ሚኒስትርም ሊሆኑ ነው። ከራሳቸው ገና አልሰማንም። ሊወስዷቸው የሚያስቧቸውን የፖሊሲ የአጭር ጊዜ፣ ረጅም ጊዜ የመሳሰሉ ነገሮችን ገና አልሰማንም። ስለዚህ ይሄንን ባልሰማሁበት ሁኔታ ዘርዘር ያለ ነገር ለመናገር ትንሽ ያስቸግረኛል። ነገር ግን ማለት
ቀጥሮ ማለት
ነገሮች አሉ።
እሺ።
አዎ፣ ማለት የምችላቸው ነገሮች አሉ። አንደኛ ከራሳቸው ከዶክተር አብይ ማንነትና፣ ሁለተኛ ዶክተር አብይና ኢህአዴግ እና ዶክተር አብይና ህዝቡ በሚል ማየት የሚቻል ይመስለኛል። ዶክተር አብይ እንደማውቀው ፈሪሃ እግዚአብሔር ያላቸው ሰው ናቸው። ይሄ ለኔ በጣም 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 መሰረታዊ ነገር ነው። ከራሴ ከህይወቴም ከማውቀው ቀደም ሲልም እንዳነሳሁት ከታዘብኩት ስነሳ እኔ እንደነበርኩበት ጊዜ ያ እንደዛን ጊዜው እንዳሁኑ ሳይሆን እንደዛን ጊዜው እግዚአብሔርን አላውቅም የሚሉ ሰው አይደሉም። እግዚአብሔርን ያውቃሉ። ማወቅ ብቻም ሳይሆን በደንብ ያውቃሉ። ስለዚህ ይሄ በጣም መሰረታዊ ይመስለኛል። እግዚአብሔርን መፍራት የጥበብ መጀመሪያ ነው ይላል መጽሐፍ ቅዱስ። መጨረሻው ባይሆንም ነገር ግን የጥበብ መጀመሪያ ነው ይላል። ስለዚህ ይሄ አንድ ትልቅ ጎናቸው ይመስለኛል። በዚህ እግዚአብሔርም ይረዳቸው ይመስለኛል። ሁለተኛ የትምህርት ዝግጅታቸው ጥሩ ነው፣ በጣም ጥሩ ነው። በዚህ ስልጣን ላይ በሚወጡበት ጊዜ ያኔ እንደነበርኩት እንደኔ ሳይሆን አሁን እሳቸው በበቂ የትምህርት ዝግጅት የሚገቡ ሰው ናቸው። ይሄ ራሱ አንድ ጉዳይ ነው። ሶስተኛ በመንግስት ስራ ውስጥ ደግሞ የራሳቸውን ልምድ አካብተው ነው የመጡት።
በተለያዩ እርከኖች ሰርተዋል።
ከታች ተነስተው በተለያዩ እርከኖች ውስጥ ገብተው የመንግስት ስራ ምን እንደሆነ አይተው ከመንግስትና ከህዝብ ጋር በሚያገናኙ ጉዳዮች ላይም አልፈው የመጡ ስለሆኑ ይሄ ራሱ አንድ አዎንታዊ ጉዳይ ይመስለኛል፣ ለቦታው በጣም የሚያስፈልግ። አራተኛው ጉዳይ እና በጣም ደግሞ ከመሰረታዊዎቹ አንዱ የሆነው ጉዳይ እስከ ዛሬ ከሚናገሩት ከሚሰጧቸው መግለጫዎች በስብሰባም በግልም እንዲሁ በመስሪያ ቤታቸውም ውስጥ ከሚሏቸው ነገሮች ስነሳ ኢህአዴግ አሁን ከያዘው ራዕይ የተለየ ራዕይ ያላቸው ሰው ናቸው። የእሳቸው የሚያስቡት ነገር እና ሳቢያቸውና ራዕያቸውና አሁን ኢህአዴግ የያዘው ራዕይ አይገናኙም። ኢህአዴግ ውስጥ ያደጉና የኖሩ ቢሆኑም ፎርቹኔትሊ እንደ መልካም ሁኔታ ሆኖ እሳቸው የኢህአዴግን አሰራርና ርዕዮተ ዓለሙን ተረድተውት ይሄ ነገር አያዋጣም ያሉ ይመስለኛል። ካነጋገራቸው ከመግለጫዎቻቸው ስነሳ ይሄ ሌላ ጉዳይ ነው። ሌላው አምስተኛው ነገር ከኦህዴድ በአጠቃላይ ሰሞኑን ባለፉት ወራት ስንሰማቸው ስናያቸው ከነበሩ ነገሮች ስነሳ ደግሞ ዝርዝሩን ባላውቅም በአጠቃላይ ከነጻነት ጋር የቆሙ ይመስላሉ። እንደዛ አይነት ነው ሁኔታቸው። የለማ ቡድን እየተባለ ይጠራ የነበረው ቡድን የዛ አይነት ጉዞ የጀመረ ነው የሚመስለው። ይሄ ነጻነት ደግሞ ከድርጅቱ ከኢህአዴግ የዴሞክራሲያዊ ማዕከላዊነት እኔ በኋላ በታዘብኩበት ጊዜ ማለት ወደ በደንብ በተረዳሁበት ጊዜ የባርነት ሰንሰለት የምለው መጀመሪያ ግን እኔም ራሴ አምንበት የነበረው ዴሞክራሲያዊ ማዕከላዊነት ለመውጣት የሚፈልጉ ናቸው ዶክተር አብይና የእሳቸው ቡድን የኦህዴድ ቡድን። እነኚህ አምስት ጉዳዮች በአጠቃላይ አሉ። እንግዲህ አሁን ጥያቄው እኚህ ሰው ከኢህአዴግ አንጻርና በአጠቃላይ ደግሞ አሁን ካለው የህዝቡ እንቅስቃሴ አንጻር እንዴት ይሆናሉ ነው። የኔም አሁን ትልቁ ጥያቄ ይሄ ነው። ከኢህአዴግ አንጻር ያልኩበት ምንድነው? ዶክተር አብይ በራሳቸው ሪዮትና በራሳቸው የተለየ ሪዮት አለምና ወይም ደግሞ ራይና በኢህአዴግ ራይ መካከል ቆመዋል። ዶክተር አብይ በኢህአዴግ የባርነት ሰንሰለት በሆነው ዴሞክራሲያዊ ማዕከላዊነትና በነጻነት መካከል ቆመዋል። ዶክተር አብይ ኢህአዴግ ውስጥ ባለው ያረጀ ያፈጀ በሳይንሱ ዓለም ኤንትሮፒ ይሉታል እየሞተ እየበሰበሰ ባለ ድርጅት እኔም ሰዎችን ማለት አይደለም ድርጅቱን ማለት ነው በብዙ ምክንያቶች እየበሰበሰ ያለውን ድርጅት ራሱ ኢህአዴግም በስብሰናል ብሎ የተናገረበት አመነው ማላመነው መሐከልና ሁኔታውና ጊዜው በሚጠይቀው አዲስ ድርጅት እና ድርጅታዊ አሰራር መሐከል የቆሙ ሰው ሆነዋል። ዶክተር አብይ በኦሮሞ ብሔረተኝነትና በነገራችን ላይ ይሄንን ሳነሳ እኔ ዶክተር አብይ ከኦሮሞ ብሔር መጡ ወይም ከሌላ ብሔር መጡ ጉዳይ አይደለም እሱ አይደለም ጥያቄ። ነገር ግን በነበሩበት ወህደት ምክንያት በኦሮሞ ብሔረተኝነትና በኢትዮጵያ ብሔረተኝነት መሐከል የቆሙ ሰው ሆነዋል።
በኢትዮጵያ ሀገራዊነት
አሁን ኢትዮጵያ ናሽናሊዝም መሐከል የቆሙ ሰው ሆነዋል። እዚህ መሐከል ነው አሁን የሚገቡትና የሚቆሙት። ይሄ ውጥረት ነው ያለው አሁን በሳቸው አመራርና በሁኔታው መካከል። ይሄንን እንዴት ይፈቱታል የሚለው እንዳልኩት ቀደም ሲል እሳቸው ከሚናገሩትም ከሚሰጡትም የፖሊሲ አቅጣጫቸው ምን ሊሆን እንዳሰቡ ከምንሰማው የምናየው ይሆናል። ነገር ግን ይሄ ቅራኔ ይሄ ውጥረት ቀላል ውጥረት አይደለም። ቀላል ውጥረት የማይሆነው ምንድነው? ምርጫ ያለው በጣም አስገዳጅ የሆነ ምርጫ ያለው ስለሆነ ነው። ወይ ድርጅቱ ኢህአዴግ ራሱ ርዕዮተ ዓለሙን ለውጦ ወይም ደግሞ እሳቸው ይሄንን የኢህአዴግን ፖሊሲዎች የፖለቲካ መስመር አሰራሩና ርዕዮተ ዓለሙን ለመለወጥ ምክንያት ሆነው ድርጅቱም ከበሰበሰበት ወጥቶ እንደገና አገግሞ አዲስ ኦርደር አዲስ ስርዓት አሁን ቀውስ ውስጥ ነው ያለው። ድርጅቱም ከቀውስ ሁለት ነገር ሊመጣ ይችላል። ከቀውስ መበታተል ሊመጣ ይችላል ጭራሽ መሞት፣ ወይም ደግሞ ከቀውስ ኦርደር ሊመጣ ይችላል
ፈውስ
ሊመጣ ይችላል። እና ይሄንን እንዴት ሊያረጉ ይችላሉ አንድ ጥያቄ ነው። በብሔረተኝነት በኦሮሞ ብሔረተኝነትና በሌላውም አይነት ብሔረተኝነት መካከልና በኢትዮጵያ ብሔረተኝነት መካከል ደግሞ ባለው ውጥረት መካከል ምን ሊያርጉ ይችላሉ ሌላው ጥያቄ ነው። የድርጅቱን የዴሞክራሲያዊ ማዕከላዊነት አሰራር ከተከተሉ ችግር ውስጥ እንደሚገቡ ግልጽ ነው። ነገር ግን ይሄንን የማይከተል ወይም ይሄንን ደግሞ ቀስ በቀስም ይሁን ወዳውኑም ይሁን ይሄ እንግዲህ ሌላ ጥያቄ ነው። ለመለወጥ የሚያስችል ሁኔታ እንዴት ይፈጠራሉ ሌላ ጥያቄ ነው። ውጥረቶቹ ግን እነዚህ ናቸው። በዚህ መካከል የቆሙ ሰው ናቸው። እንደዚህ አይነት ሁኔታ በሚፈጠርበት ጊዜ እዚህ አይነት የምርጫዎችና የቴንሽኖች የውጥረቶች መካከል የሚቆም በሳይንሱ ካታሊስት የሚሉት አይነት ሰው ናቸው አሁን የሚመስሉኝ። ካታሊስት ራሱ ያለበትን ሁኔታውን ሳይለውጥ ሌሎችን እንዲለወጥ የሚያደርግ አካባቢውን እንዲለወጥ የሚያደርግ ሚና የሚጫወት ነው። አሁን ዶክተር አብይ አንድ ማቀውና የሚሰማኝ ነገር ምንድነው? የራሳቸው ራይ ያላቸው ስለሆኑ ከዚህ ራይ በቀላሉ ያፈነግጣሉ ወይም ደግሞ ለዚህ እየወደቀ ላለው ወይም ደግሞ እየበሰበሰ ላለው የኢህአዴግ ራይ እጅ ይሰጣሉ ብዬ አላስብም። ነገር ግን ደግሞ ቀላል አይደለም። በጣም ከባድ በጣም ፈታኝ መንገድ እንደሚሆን ደግሞ አውቃለሁ።
ለመሆኑ እንደ ስራ አስፈጻሚው አካል መሪ እንደ ካቢኔው መሪ ያ ደግሞ ሆኖ ያለ እንደ ኢህአደግም ሰው ነጻነት ይኖራቸዋል እነዚህን የሚሏቸውን ስራዎች ለመስራት የሚል ሐሳብ አለዎት? አቶ ታምራት
እኔ በነበርኩበት ጊዜና አሁን እሳቸው ባሉበት ጊዜ የነበረው የጠቅላይ ሚኒስትርነት ህጋዊው ይሄ ተግባራዊው ማለቴ ሳይሆን ህጋዊው የሆነው ስልጣን ይለያያል። እኔ በነበርኩበት ጊዜ የካቢኔው ማለት የሀገሪቱ ቺፍ ኤግዚክቲቭ ፕሬዝዳንቱ ነው የነበረው አቶ መለስ ነበር በህግም ማለት ነው። እኔ እንደ ምክትል አይነት ሮል ነው የነበረኝ። ከዛ በኋላ እንደምታውቀው ስርዓቱ ተለውጦ ጠቅላይ ሚኒስትሩ ቺፍ ኤግዚክቲቭ የሆነበት አይነት ህገ መንግስት ነው የወጣው። አሁን እንግዲህ እሳቸው የሚገቡት እንደ ቺፍ ኤግዚክቲቭ ነው ቢያንስ በህግ ማለት ነው።
ዋና ስራ አስፈጻሚ ነው። ህገ መንግስቱም እንደሱ ነው የሚለው
በዋና ስራ አስፈጻሚነታቸው ደግሞ የወታደሩም ጠቅላይ አዛዥ ናቸው፣ የደህንነቱም የበላይ ናቸው። ደህንነቱ በቀጥታ የሚመራው እና ተጠሪነቱ ለእሳቸው ነው። ይሄ ስልጣን አላቸው በህግ ደረጃ። ኢህአዴግን እንደምናውቀው ግን ይህንን ስልጣን ዴሞክራሲያዊ ማዕከላዊነት በሚባለው አሰራር ቀፍድዶታል። እንደዛም አድርጎት ነው የኖረው።
እሱ ነው ጥያቄ።
የሰሞኑ ስብሰባዎች እንኳን እንደሚያሳዩን ፓርቲው ነው መጀመሪያ የሚወስነው። ፓርቲው ከወሰነ በኋላ በመንግስት የሚሰራው ስራ አለቀ ነው የሚባለው። ምንም ጥያቄ የለውም። መጀመሪያ በፓርቲው ይወሰናል። ፓርቲው ውስጥ የተባለውን የዴሞክራሲያዊ ማዕከላዊነት መርህ መሰረት በመንግስት ውስጥ ያሉት ያስፈጽማሉ። ቅድም እንዳልኩት እንግዲህ ትልቁ ፈተና አንዱ ከፈተናዎቹ አንዱ ይሄ ነው። አሁን እሳቸውን የሚጠብቃቸው በነገራችን ላይ ሰሞኑን የተካሄዱት ስብሰባዎች በስራ አስፈጻሚም በማዕከላዊ ኮሚቴም የተካሄዱት ስብሰባዎች አንዳንድ ያልተመለሱ ጥያቄዎች አሉኝ እኔ በበኩሌ ማለት የምጠረጥራቸው ነገር ግን ተጨባጭ ወይም ደግሞ በእርግጠኝነት መመለስ ያልቻልኳቸው ጉዳዮች አሉ። ለምሳሌ መግለጫ ሲሰጡ ምን ብለዋል? ከስብሰባ በኋላ ከስራ አስፈጻሚውም ስብሰባ በኋላ ሆነ ከማዕከላዊ ኮሚቴው የኢህአዴግ መስመር የሆነው አብዮታዊ ዴሞክራሲ አሁንም አማራጭ የለውም እሱ ይቀጥላል እያሉ ነው የሚሰጡት። ስለ ዴሞክራሲያዊ ማዕከላዊነት አሁንም ያነሳሉ። ምን ያህል እውነት ነው የሚለውን የሚያጠራጥር ይሁን እንጂ ነገር ግን መግለጫቸው ላይ የሚያነሱት ነገር በተለያየ ጊዜ የሰማሁት በዚህ ጉዳይ ላይ ድርጅቶቹ በሙሉ ተስማምተናል እያሉ ነው የሚናገሩት። እንግዲህ ስብሰባቸውን ምን እንደሚመስል ስለማያወጡት ድብቅ ስለሆነ ህዝቡ ስለማይሰማም በዚህ በዚህ ጉዳይ ላይ ልዩነት ነበረን፣ እገሌ እንዲህ አይነት ሀሳብ ነበረው፣ እገሌ እንደዛ አይነት ሀሳብ ነበረው በሚል ህዝቡ ማወቅ ስለማይችል እኛም ማወቅ ስላልቻልን ይሄ ድርጅቶቹ በሙሉ በአብዮታዊ ዴሞክራሲ እና ልማታዊ መንግስት በሚባለው መስመር እና በዴሞክራሲያዊ ማዕከላዊነት አሰራር ላይ በእርግጥ ተስማምተው ነው ወይ የወጡት የሚለው በጣም ትልቅ ጥያቄ ነው። ምናልባት በዚህ ጉዳይ ላይ ያልተስማሙ ካሉ ምናልባትም ሊጠረጠር የሚችለው እንግዲህ አሁን እነ ዶክተር አብይ እና የለማ ቡድን የሚባሉት አንዱ ሊሆኑ ይችላሉ። ከብአዴን ደግሞ የነገዱ ቡድን ሊሆን ይችላል። ሳይስማሙ ነገር ግን አይ ሁሉ ድርጅቶች ተስማምተናል ብለው አውጥተው ከሆነ ምናልባትም በአብዛሃ ድምፅ እንደዛ ሆነው ከሆነ በዚህ ውሳኔ መሰረት በዴሞክራሲያዊ ማዕከላዊነት ፓርቲው ይጠይቃቸው ማለት ከዚህ ውጪ አፈነግጣለሁ ካሉ ፓርቲው መጠየቁ አይቀርም በዴሞክራሲያዊ ማዕከላዊነት። ሌላ መስመር እከተላለሁ ካሉ አይችሉም። ዴሞክራሲያዊ ማዕከላዊነት መርሆን ራሱን አልከተልም ካሉ አይችሉም። ምክንያቱም መጀመሪያ ላይ ተስማምተናል ተብሏል። ይሄ እውነት ከሆነ የኢህአዴግ አሰራርም ይህንን ያመለክታል ከልምድ። ስለዚህ አሁን ዋስትናቸው ምንድን ነው? በአንድ በኩል ይሄ ውጥረት አለባቸው፣ በሌላ በኩል የራሳቸው የሆነ ከኢህአዴግ የተለየ አመለካከት፣ አስተሳሰብ፣ መስመር፣ ራዕይ አላቸው። ስለዚህ ዋስትናቸው ምንድን ነው እዛ ቦታ ላይ ሆነው ነው። እኔ ዋስትናቸው የሚመስለኝ ሁለት ነው። አንደኛው ህዝቡ ነው፣ እስካሁንም ድረስ ያለው የህዝቡ እንቅስቃሴ። ሁለተኛው ኦህዴድ ነው፣ ከኦህዴድ ቀጥሎ ደግሞ ብአዴን። በድምፁ አሰጣጥ ላይ እንደሰማ ነው ከሆነ እሳቸው ጠቅላይ ሚኒስትር የሆኑ ዘንድ ኦህዴድ እና ብአዴን ናቸው ዋናውን ሚና የተጫወቱት። ይሄንን ሞመንተም ይሄንን ሁኔታ ይዘው መቀጠል አለባቸው እሳቸውና በተለይ ደግሞ የለማ ቡድን የሚባለው ባጠቃላይ። እሳቸው በጠቅላይ ሚኒስትርነት ባሉበት ሁኔታ የለማ ቡድን በኦህዴድ ውስጥ አሁን የደረሰውን ከዚህ በፊት በዚህ በአስቸኳይ አዋጁ የተነሳ የደረሱትን ጥፋቶች እንደገና ጠግኖ ኦህዴድን እንደገና አጠናክሮ የዚህ የአዲሱ መንገድ ደጀን እንዲሆን ማድረግ ነው የሚጠበቅባቸው። ከዚህ ደግሞ በሰፋ መንገድ ስናየው በተቻለ መጠን ህዝቡ ያነሳቸውን ጥያቄዎች ጆሮ ሰጥቶ ለህዝቡ ጥያቄዎች መልሶች መመለስ መጀመር ነው የሚያዋጣቸው። እነኚህ ናቸው ደጀኖቻቸው። ይሄንን ካደረጉ ኢህአዴግ ሳይወድ በግድ በዴሞክራሲያዊ ማዕከላዊነት ባለው መርሆም ላይ ይሁን ሳይወድ በግድ በያዘው ርዕዮትና የፖለቲካ መስመር ላይ ወይ ይለወጣል ወይ ደግሞ በዛው በኤንትሮፒ ህግ መሰረት ይጠፋል፣ ይበታተናል።
አዎ እሱ ጥያቄ ነበር። እሱ ጥያቄ ነበረኝ። አሁን አናቱ ላይ ነው የመጡት። ስለዚህ ይሄ አደግ የመበታተን ወይም የመፈረካከስ አደጋ ተደቅኖበታል ወይ? በዚህ ሁኔታ ከርሶ ትንታኔ በመነሳት
በጣም እንጂ ሰለሞን፣ እኔ ቆይቻለሁ ይህን ነገር ማለት ከጀመርኩ ግን ሰዎቹ የሚሰሙ ስላልሆኑ በነገራችን ላይ ይሄንን የምለው ቀድሞ አስረውኛልና ሁን ልበቀላቸው ቢያንስ ባነጋገር በመናምን በሚል መልክ አይደለም ይሄንን ማነሳው።
መቼም አሁን እርሶ የሃይማኖት ሰውም ስለሆኑ ለኔም ሚዛናዊ ሐሳብ ይሰጡኛል ከሚል ነው ማነጋገሩትም አቶ ታምራት።
እውነት ነው። እኔ ሰለሞን አንድ ነገር ልንገርህ፣ 12 አመት ያሰሩኝን ሰዎች ያውም በውሸት ያውም በሐሰት በፍጹም ባላደረኩት ነገር ያሰሩኝን ሰዎች ይቅር ብዬ በጣም እያዘንኩላቸውና እየጸለይኩላቸው ያለው ሰው ነኝ። ይሄንን እነሱም ላያምኑት ይችላሉ፣ ሌላውም ሰው ላያምን ይችላል። በነገራችን ላይ ከእስር ቤት ስወጣ አቶ መለስን ቢሮአቸው ሄጄ አግኝቻቸዋለሁ። ይሄንን ታሪክ መናገር ፈልጋለሁ በዚህ አጋጣሚ።
እሺ።
ቢሮአቸው ድረስ ሄጄ አግኝቻቸው ይቅርታ አድርጌልዎታለሁ ብያቸው ነግሬያቸዋለሁ።
ምን አሉ?
ምንም አላሉም። ደነገጡ። በጣም ነው የደነገጡት። ምክንያቱም አልጠበቅኩም። እኔ ሄድኩት ከሳቸው ጋር እንዴት አረጋለህ እንደዚህ ብዬ እንድነጋገር ወይም እንደወቅስ ነበር የጠበቁት። እግዚአብሔር ፈቅዶ ደግሞ እሳቸውም እንዳገኛቸው ስጠይቅ ተሳካልኝ። እሳቸውም ፈቀዱ እና ቢሮአቸው ድረስ ሄጄ አገኘዋቸው እና መጀመሪያ ያልኳቸው ነገር ቢኖር እኔ አሁን ሌላ ሰው ነኝ፣ የመጣሁት ለመውቀስ ወይም ደግሞ ሌላ ነገር ለመጠየቅ እርዳታም ለመጠየቅ ወይም ወደ ኢህአዴግ ለመመለስ ለመሳሰሉት ነገሮች አይደሉም። እሱ ያበቃ ነገር ነው። እኔ የመጣሁበት ዋነኛው ምክንያት ሁለት ነው አልኳቸው። አንደኛው ይቅር ልሎት ነው። በተደረገው ነገር ሁሉ ምንም ቂም የለኝም። ከዚህ በፊት እስር ቤት ሆኜ ብዙ ቂም ይዤ ከተወሰነ ጊዜ ድረስ ለአምስት አመታት ብዙ ተጎድቻለሁ። ከአምስተኛው አመት በኋላ ግን ኢየሱስ ክርስቶስ የሚባል አዳኝ በማግኘቴ ድኛለሁ እና ተለውጫለሁ። ስለዚህ ምንም አይነት ቂም በርሶ ላይም በማንም ላይ የለኝም። ምንም እንኳን የተጎዳሁ ቢሆንም ጉዳቴን ኢየሱስ የሚባለው ክሶኛል። ሁለተኛ የመጣሁበት ምክንያት ደግሞ ይሄንን እኔ ያገኘሁትን እና ህይወቴን የለወጠውን ኢየሱስ ክርስቶስ የሚባለውን እግዚአብሔርን እንዲያምኑ ብዬ ነው የነገርኳቸው። እምቢም አላሉም እሺም አላሉም። ነገር ግን በጣም ያልጠበቁት ሁኔታ ነው የነበረው። ይሄንን በእግዚአብሔር ስም ነው የምናገረው። ይሄንን ያነሳሁት ለምንድን ነው? አሁንም ምለውን ነገር ስለ ኢህአዴግ ሳነሳ ከቂም ወይም ከበቀል ወይም ከጥላቻ ከመሳሰሉት ነገር ተነስቼ አይደለም ለማለት ነው። እኔ በነገራችን ላይ ኢህአዴግ የሚባለው ድርጅት ተለውጦ አመለካከቱ፣ መስመሩ፣ ሪዮቱ ተለውጦ፣ አሰራሩ ተለውጦ ዴሞክራቲክ ድርጅት ሆኖ በኢትዮጵያ ውስጥ ኃይል ሆኖ ቢቀጥል ጥሩ ይመስለኛል። ጥሩ የሚመስለኝ ምክንያት ምንድን ነው? እነኚህ ሰዎች ህይወታቸውን የከፈሉ ሰዎች ናቸው። ብዙ ታግለዋል። ምንም ይህንን መካድ አይቻልም። እኔም ራሴ የነበርኩበት ስለሆነ፣ ሁለተኛ ሰዎችም ስለሆኑ የእግዚአብሔር ፍጡር የሆኑ ሰዎችም ስለሆኑ እነሱ እንዲሞቱ እንዲሰቃዩ፣ ሌላው ቀርቶ እንደ እኔ በእስር ቤት መከራ እንዲያልፉ በፍጹም አልመኝም። ነገር ግን ሁኔታውን እንየው። ኢህአዴግ እስካሁን በመጣበት የፖለቲካ መስመር በመጣበት ሪዮት ይሄ አብዮታዊ ዴሞክራሲ በሚባለው ልማታዊ መንግስት ብሎ አሁን በግልባጩ በቀየረው ያው ራሱ አንድ ነው። በነገራችን ላይ ልማታዊ መንግስትና አብዮታዊ ዴሞክራሲ አንድ ነው። በዴሞክራሲያዊ ማዕከላዊነት የባርነት ሰንሰለት በዚህ ውስጥ ሊቀጥል አይችልም። ይሄ ሳይንሳዊ ህግም ነው። መሞት እኮ አለ። አሁን ኢህአዴግ የመሞቻው ወቅት ላይ ደርሷል። ማንኛውም ኃይል ውጪ ካለው አዳዲስ ኢንቫይሮንመንት ጋር ራሱን አዛምዶ በአዳዲሱ ኢንቫይሮንመንት ውስጥ አዳዲስ ነገሮችን ሊያገኝ ካልቻለ ይሞታል። ይሄ ሳይንሳዊ ህግ ነው። ይሄ የመጽሐፍ ቅዱስም ህግ ነው በነገራችን። ስለዚህ ኢህአዴግ እስካሁን የመጣበት መስመር ሊያስኬደው እንዳልቻለ ግልጽ ሆኗል። አሁን በጣም ግልጽ ነው፣ ለማንም ግልጽ ነው። ምንም ይሄ የተለየ ጥበብና የተለየ እውቀት አያስፈልገውም። አገሪቱን በ20ና 25 አመታት ውስጥ ማዕከላዊ ገቢ ያላቸው አገሮች ውስጥ አሰልፋታለሁ ብሎ በሚሽን ደረጃ የተናገረውን እንኳን ሊፈጽም አልቻለም። 27 አመት በነገራችን ላይ አንድ ትውልድ ማለት ነው። ብዙ አገሮች በዚህን ያህል አመት በአንድ ትውልድ ውስጥ ከሶስተኛ ዓለም አገርነት ተነስተው አንደኛ ዓለም አገር የደረሱ አሉ። እንደ ምሳሌ እነ ሲንጋፖር እነ ኮሪያ ደርሰዋል። በዛ 30 አመት ባልሞላ ጊዜ 25 አመት ኢንፋክት በሲንጋፖር ስናየው በ22 በ23 አመት ውስጥ ነው ከሶስተኛ ዓለም አሁን ኢትዮጵያ ካለችበት ከነበረችበትም በታች ተነስተው አሁን አንደኛ ዓለም የሚባሉ ሀገሮች ውስጥ የገቡ። ኢትዮጵያ ስለተረገመች አይደለም ይህን ማድረግ የማትችለው፣ ትችላለች። ኢትዮጵያ ህዝቧ፣ ተፈጥሮ ሀብቷ፣ ሁሉ ነገር የተመቻቸ ነው። እንዳለመታደል ሆኖ ግን ይህንን ሊጠቀም የቻለ አመራር አልነበረም። በኢህአዴግ ብቻ ሳይሆን በደርግም አልነበረም፣ ከዛ በፊትም አልነበረም። የየራሳቸው ጠንካራ ጎን እንዳላቸው አምናለሁ። ደርግም ሆነ የኃይለ ሥላሴ መንግስት ግን ኢትዮጵያን እዚህ ደረጃ ላይ ማድረስ አልቻሉ። ጊዜው በቂ ነው የነበረው። የኢህአዴግ መስመር አይደለም ኢትዮጵያን ማዕከላዊ ገቢ ያላት አገር ሊያደርግ። አሁንም እኮ ምናልባት ስንገባ እኛ ስልጣን በያዘን ጊዜ ኢትዮጵያ ከሰባት ወይ ከአምስቱ የመጨረሻ ደሃ ሀገሮች አንዷ ነው የነበረችው። አሁን ምናልባት ከአስሩ የመጨረሻ ደሃ ሀገሮች አንዷ ነች። አሁንም በድህነት ወለል ውስጥ ነው ያለነው። አሁንም
ከ25 ሚሊዮን በላይ የሚሆን ሰዋ ከድህነት ወለል በታች መሆኑን የዓለም ባንክ በቅርቡ ባወጣው ማስረጃ ማሳይቶ ነበረ።
ሰለሞን፣ እኔ እንደው ጊዜው አይበቃም፣ የኢንተርቪው ጉዳይ ስለሆነ ጊዜው አይበቃም ብዬ ነው እንጂ ራሳቸው የዓለም ባንክ በእንግሊዝ ሀገር የሚሰራ የታወቀ የእድገት መለኪያ ያለው በኦክስፎርድ ዩኒቨርሲቲ ያለ ድርጅት ባወጣው ዳታ ብዙ ዳታዎችን ብዙ ማስረጃዎችን ማቅረብ ይቻላል። የሚያማልል የኢኮኖሚ እድገት፣ የሚያስጎመጅ እድገት እያሉ የሚገልጹት ሁኔታ በፍጹም በፍጹም ከሁኔታው ጋር የማይሄድ ነው። ኢትዮጵያ አሁንም ከመጨረሻዎቹ 10 ደሃ ሀገሮች አንዷ ነች። ኢትዮጵያ በነገራችን ላይ ኬንያ ትበልጣለች ከኢትዮጵያ አሁን። በቃ ሌላ የትም ሩቅ መሄድ አያስፈልግም። በኢኮኖሚ ነጻነትም በፖለቲካ ነጻነትም ኬንያ ትበልጣለች። በዓለም የመጨረሻዎቹ ድሆች ያሉባቸው 3 የአፍሪካ አገሮች መካከል አንዷ ኢትዮጵያ ነች። ሌላዋ ማዕከላዊ አፍሪካ፣ ሌላዋ ቻድ ናቸው። እና እነሱም ራሳቸው የሚናገሩት የኢህአዴግ መሪዎች አሁን የሚያቀርቡት ምንድን ነው፣ ሰዎችም ብዙ ጊዜ የሚሉት ምንድን ነው፣ የተሰሩ ነገሮች አሉ። ለምሳሌ ፎቆች አሉ፣ በከተሞች ውስጥ መንገዶች ተሰርተዋል፣ ድልድዮች ተሰርተዋል፣ የኤሌክትሪክ ኃይል ተሰርተዋል። እውነት ነው፣ ይህንን እኔም አልክድም፣ የማይካድ ነገር ነው፣ ተሰርተዋል። ጥያቄው ግን ይሄ አይደለም። ማነጻጸሪያውም ደርግ ወይም ሌላ ስርዓት አይደለም። ምክንያቱም ሁለት ነገሮች ናቸው። አንደኛ እንዴ አገር አይደለም እንዴ? ታዲያ ካልተንቀሳቀሰ እኮ ሊኖር አይችልም። አገር ስለሆነ መቼም መንግስት ሲለወጥ ለውጥ ሲመጣ አንዳንድ ነገር ይሰራል። ተሰርቷል፣ እውነት ነው። ሁለተኛ ደርግም በራሱ ጊዜ ከኃይለ ሥላሴ የተሻለ የበለጠ የሰራቸው ስራዎች አሉ። ይህን መካድ አይቻልም። ያውም በጦርነት ውስጥ ሆኖ የነበረበትን እድሜውን በሙሉ በጦርነት ውስጥ ሆኖ ግን የተሰሩ አዳዲስ ነገሮች ከኃይለ ሥላሴ ጋር ሲወዳደር ነበሩ። ኃይለ ሥላሴም ከሚኒሊክ በኋላ የሰራቸው በጣም ብዙ ነገሮች አሉ። ስለዚህ እንደዚህ እያልን ማነጻጸር ከጀመርን የእድገትን ምንነት ልናየው አንችልም። ማነጻጸር ያለብን ኢትዮጵያ በ27 ዓመት ውስጥ ልትደርስ ትችል የነበረበት ቦታ ላይ ደርሳለች ወይስ አልደረሰችም? እኔ በበኩሌ አልደረሰችም፣ ልትደርስ ግን ትችል ነበር ነው ማለት። እነ ኮሪያ እነ ሲንጋፖር እና የመሳሰሉትን እነሱም ራሳቸው የኢህአዴግ መሪዎች ራሳቸው ሁልጊዜ የሚጠሯቸውን አገሮች አይነት እድገት ልታመጣ ትችል ነበር። ያልቻለችበት ዋነኛው ምክንያት የመሪ ችግር፣ የአመራር ችግር፣ የፖሊሲ የሪኦት የፖለቲካ መስመር ችግር ነው። በነበርኩበት 5 ዓመት ጊዜ ውስጥ ደግሞ እኔም ለዛ ኃላፊ አሁንም ግን ይህንን ማየት አልቻሉ መሪዎቹ ይህንን ማየት አልቻሉም። የኢህአዴግ መሪዎች ይህንን ማየት መገንዘብ አልቻሉም። እያሽቆለቆሉ እንደሆኑ አይተውታል፣ ተገንዝበዋል። ነገር ግን እውነት ትክክለኛ ወደ ሆነው መፍትሄ መምጣት አልቻሉ። ያልቻሉበት ምክንያት ደግሞ እኔ ሁለት ነው የሚመስለኝ። አንደኛው ከታሪክ መማር አልቻሉ። ከታሪክ መማርን የመሰለ ትልቅ ነገር የለም። አንድ ጸሐፊ ፍሬደሪክ የሚባል ፈላስፋ ያለው ነገር በጣም ደስ ይለኛል ሁሌ ሳስታውሰው፣ በተለይ እነሱ ኢህአዴጎችን ሳስታውስ፣ የሰው ልጅ ከታሪክ የተማረው ነገር ቢኖር ከታሪክ ያለመማሩን ነው ያለው። በጣም የሚያስገርም አባባል ነው። የደርግ ጊዜ ከታሪክ ስላልተማረ ወደቀ። ኃይለ ሥላሴ ከታሪክ ስላልተማሩ ወደቁ። አሁንም የኢህአዴግ መሪዎች ከታሪክ አልተማሩ፣ እየተማሩ አይደሉም። ያውም እነሱም እኔም ከምናውቀው ከደርግ ጊዜ ታሪክ መማር ይቻላል፣ ቀላል ነው። ከኃይለ ሥላሴ በሁለቱም ጊዜ ነበርን አብረን። አንደኛው ይሄ ነው። ሁለተኛው የአስተሳሰብ ለውጥ የማምጣት ፍላጎት የላቸውም። የአስተሳሰብ ለውጥ ደግሞ በጣም ትልቅ መሳሪያ ነው፣ ነገሮችን በአዲስ መንገድ ለማየትና በአዲስ መንገድ እኔ ራሴ እስር ቤት ከገባሁ በኋላ የተማርኩት ከራሴ ህይወት የተማርኩት አንዱና ትልቁ ትምህርት የአስተሳሰብ ለውጥ ማለት ምንድን ነው የሚለውን ማየት ነው። መጽሐፍ ቅዱስ ከሚሰጠው በጣም መሰረታዊ ከሆነው መርሆ ወይም ፕሪንስፕል አንዱ የአስተሳሰብ ለውጥ ነው። የአስተሳሰብ ለውጥን ካላገኛችሁ የእግዚአብሔርን ፈቃድ ምን እንደሆነ ልታውቁት አትችሉም ነው የሚለው። እንደዚህ አይነት የአስተሳሰብ ለውጥ ለማምጣት ፈቃደኛ አልሆኑም እንጂ ህዝቡም እድል ሰጥቶታል ኢህአዴግ፣ ብዙ ምክሮችም ተመክረዋል፣ ብዙ ነገሮችም ተብለዋል። ነገር ግን አሁንም እዛው ናቸው። በእነዚህ ምክንያቶች ነው ኢህአዴግ መሰረታዊ የሆነ ለውጥ ካላመጣ አዲስ ነገር ከኢንቫይሮንመንቱ አዲስ ኢነርጂ ገብቶ የነኝህን ለውጦች በድርጅትም በሪዮትም ፖለቲካ መስመርም የሚያመጣ ካልሆነ ይፈረካከሳል፣ አይቀርም። ይሄ ህግ ነው ያልኩት ለዚህ ነው። ኢህአዴግ አሁን እዛ ደረጃ ላይ ነው ያለው፣ እዚህ ወቅት ላይ ነው ያለው። ወይ ይፈረካከሳል። በሚፈረካከስበት ጊዜ ደግሞ በነገራችን ላይ ህወሓትንም ቢሆን የትግራይ ህዝብ ሊያድነው አይችልም፣ ከመፈረካከስ አይወጣም። ወይ ደግሞ ይሄንን ተረድቶ የለም ይሄ ነገር አደጋ ነው ብሎ ለራሳቸውም ለድርጅቱም ለኢትዮጵያም ብለው እንዴት ነው አዲስ ነገር ምናመጣው? እንዴት ነው አስተሳሰባችንን የምንቀይረው? የሚል እውነተኛ የሆነ ውይይት መካሄድ አለበት በውስጣቸው። አሁን እንግዲህ እዚህ ጋር የዶክተር አብይና የለማ ቡድን የገዱ ቡድን ይሄንን ነገር ልብ ማለት ያለባቸው ይመስለኝ። ምርጫቸው ወይ ከሚፈረካከሰው ጋር አብሮ መፈረካከስ ነው፣ ወይ ደግሞ በአዲስ ወጥቶ ወይ ከኢህአዴግ ጋር ወይ ከኢህአዴግ ውጪ አዲስ መንገድ መቀጠል። ዶክተር አብይ በግላቸው ይሄ ችሎታና ብቃት ያላቸው ይመስለኝ። ነገር ግን የሚያስፈልጓቸው ነገሮች አሉ በአካባቢያቸው። ቅድም እንዳልኩት የህዝቡ ንቅናቄ ያስፈልጋቸዋል፣ የውህደት ሁኔታ ያስፈልጋቸዋል፣ ሌሎችም ሁኔታዎች ያስፈልጓቸው።
አቶ ታምራት እንግዲህ እንደገለጹልኝ ራሱ ኢህአዴግ በትንቅንቅ ውስጥ ነው ያለው። እንግዲህ በዚህ በአዲስ አስተሳሰብ ብልጭታና በአሮጌው አካሄድና አስተሳሰብ መካከል ያለ ትግል ውስጥ ነው፣ ቀውስ ውስጥ ነው ያለው እርስዎ እንደሚገልጹት። ለመሆኑ በዚህ ውስጥ ከትግሉ ከዚህ ከተያዘው መንገድ ውጪ፣ ከለውጥ ውጪ፣ ከህገ መንግስታዊውና ከህጋዊው አካሄድ ውጪ ስልጣንን የመቆጣጠር ስጋት ያለ ይመስልዎታል? በሀገሪቱ ውስጥ በሁከትም ይሁን በመፈንቅለ መንግስት መንገድ